ሰላም እንዴት ናችሁ? ይህ ካላንድራስ ነው። አዘጋጅቼ ማቀርብላችሁ ሚኪ ማክ ነኝ። አብራችሁኝ ቆዩ። የዛሬው እንግዳይ ስንታየው ይባላል። ትውልድና እድገቱ ደብረዘይት አካባቢ በመትገኛ እንዴት የገጠር ቀበሌ ሲሆን ከልጅነት ጀምሮ ህይወት ከበድ ያለ ክንዷን አሳርፋበት በብርቱ ረቁሷለች። ታዲያ ዛሬ እነዚያን ከባድ ህይወት ፈተናዎችና ውጣውረዶችን አልፎ ዛሬ ያለበት ቦታ ላይ ለመድረስ ችሏልና ታሪኩን ያጫውተን ዘንድ እንግዳይ አድርጌዋለሁ። እንግዳይ ታዲያ አድርጌ ሳቀርበው ምናልባት በህይወት ውስጥ ከኋላ ተከታይ ሆናችሁ እየኖራችሁና ሌሎች ህይወትን እየኖሩ እናንተ ደግሞ አኗኗሪ እንደሆናችሁ ያላችሁ ለመሰላችሁ፣ ህይወት ለእኔ ትርጉም የላትም በሚል ድምዳሜ ውስጥ እያለፋችሁ ለምትገኙ ትንሽም ቢሆን ተስፋና መነቃቃት የሚሰጥና የሚያበረታ ታሪክ አለው ብዬ ስላመንኩ ነው። እንደምትወዱት ተስፋ በማድረግ በቀጥታ ወደ ጭውውታችን ወስዳችኋለሁ።
የተወለድኩት በደብረ ዘይት እና በዙቃላ መካከል የምትገኝ ገጠር ቀበሌ ልበላት ከተማ ልበላት፣ ለማንኛውም ገጠር ቦታ ውስጥ ነው። እዛ ተወለድኩኝ። እዛ ትንሽ ያው እንደረኛም እንደምንም ሆኜ ሰራ ነበረ። ከዛን ወደ አዲስ አበባ ወደ 4 ኪሎ አካባቢ ለአንድ 6 ወር ከቆዩኝ በኋላ ወደ ናይሮቢ ኬንያ ለ3 ዓመት ቆዩኝ ከቤተሰቤ ጋር። ከዛን በኋላ ወደ እግዚአብሔር እድሉን ስትሆን ደግሞ ወደ ሺካጎ ዩናይትድ ስቴትስ መጣን። ከዛ ከመጣኝ በኋላ ያው እዚሁ ነው የቆየሁት። እዚሁ ተማርኩኝ። እዚሁ ከሃይ ስኩል እስከ ካሌጅ እስከ ማስተርስ ሰራሁኝ። አሁን ደግሞ የምገኘው በሳይበር ሴኪሪቲ ላይ ማኔጅመንት ኮንሳልቲንግ ኤሪያ ውስጥ ለሲኢኦዎች ዳይሬክተሮችን፣ ሃይ ሌቭል ማናጀሮችን አድቫይስ በመስጠት እና ኤክስፐርት ሌቭል ዲሲዥን ሜከርስ በመምከር ላይ ነው ስራዬን የምሰራው ማለት ነው።
መቼም እንግዲህ በአንዲት የገጠር ቀበሌ የተጀመረው የስንታየው ህይወት ጉዞ ዛሬ አድጎና ተመንድጎ አሜሪካን ሀገር የሳይበር ሴኩሪቲ አድቫይዘር መሆን ደረጃ ላይ አድርሷል እና እስቲ ስለ ልጅነትህ አጫውተን፣ እድገትህ ምን ይመስል ነበር?
የጀመርኩት እንግዲህ በገጠር ቀበሌ በሚባለው አካባቢ ነው። እንኳን አሜሪካን ሀገር ሌላ ውጭ ሀገር የማሰብ ነገር ይቅርና እኔ አዲስ አበባም እንደሆነች እንኳን እኔ እናቴ የወለደችኝ ትልቅ ሰው የሆነች አናውቅም ማለት ነው። እና ግን የአጋጣሚና የእድል ነገር ሆኖ ነው አንድ ቤተሰብ ከአካባቢያችን ወደ አዲስ አበባ የሄደ ነበረ፣ ከእናቴ በፊት አስቀድሞ ማለት ነው። ደብረ ዘይት መጀመሪያ ደብረ ዘይት ተማረ፣ ከገዛ ከገጠር በኋላ ከዛን አዲስ አበባን ከዛን ኬንያን እያለ ተሸጋግሮ አሜሪካን ገባ። ከዛ አካባቢ ማለት ነው የመጀመሪያው ሰው ነው። ከዛን እዛ ሲገባ ያው ነው አሜሪካ ነገር ሲመጣ የቤተሰብን የመርዳት ሁሉ ነገር አለ፣ ገንዘብ ይላክልሃል። እዛ ገጠር እያለን ማለት ነው እንዴት ነው ይሄ ሰው እንደዛ ሰውን ከዚህ ቦታ ተነስቶ፣ ያ ሰው እንግዲህ እዛ እያለ ከኛ ጋር በሚኖርበት ጊዜ የምናውቀው ሰው ነው። ተለውጦ ደግሞ ሌላ ሀገር ሄዶ ራሱን ቀይሮ ከዛ እዛ ቦታ ላይ ሰውን መርዳት ሲጀምር ያ ሁሉም ሰው ኢንትሪግድ ይሆናል፣ ያንን እድል ይመኛል ለራሱ። እና የኔ እናት የተማረች አይደለችም። ያው እንደ ማንኛውም የኢትዮጵያ የገጠር እናት ነች። ሁሉም ኢትዮጵያዊ ገጠር ዘመድ የሌለው አለ የሌለው ሰው የለም። እና ያው በመጠኑ ሁሉም ሰው የሚገባው ነው የምን አይነት የገጠር ሰው እንደምን አይነት ኑሮ እንደሚኖር ማለት ነው። እኛም እንደዛው አይነት ኑሮ ነበረ የምንኖረው። እና እኔም እናቴም ያው አይ ቲንክ እናቴም ቢ እስከ 7ኛ ክፍል ትምህርት ቤት ሄዳለች። ከዛም በኋላ በቃ የቄስ ትምህርት ቤት የምትማረው ነገር ምናምን ነው የምታውቀው ማለት ነው። ከዛን በኋላ ግን አካባቢው ላይ ያለው ሰው እየተቀየረ በሚሄድበት ጊዜ፣ ወደ ከተማ እየሄደ በሚቀየርበት ጊዜ ለራሷ ልጆች የምትመኙ ምኞቶች አሏት እና ያኔ ያው እኛን ይዛ ወደ ከተማ ሄድን። ከዛ ከሄድን በኋላ እዚህ ወደ አሜሪካ ደግሞ እንደነገርኳችሁ የመጡ ዘመዶች ነበሩን። ከዛም በኋላ እነሱን የመነጋገር እንዴት ነው ለልጆቼ እኔ መቀየር ፈልጋለሁ፣ ልጆቼንም ላሳድግ የምፈልገው በገጠር ውስጥ አይደለም በሚለው ላይ ያው ለራሷ አድቮኬት ታደርጋለች ማለት ነው፣ ለራሷ እና ለልጆቿ። ከዛም በኋላ ወደ ኬንያ ልጆችሽን ይዘሽ ብትሄጂ እድሉ ይኖር ይሆናል ተባለ። ከዛን ያው ወደ ኬንያ ሄድን። ወደ እሷም ምንም የምታውቀው ነገር የለም ገባ። ወደ ኬንያ ስንሄድ ኬንያ ምን እንደሆነ ራሱ ምን አይነት ሰዎች እንዳሉ ምንም የምናውቀው ነገር የለም። ነገር ግን በቃ የተሻለ ነገር ይኖራል ሲባል እኛንም ይዛ ተነሳ። በጣም ደፋር ነች፣ ሄደች። እዛ ስንደርስ እንግዲህ ማንም የምናውቀው ሰው የለም። ኬንያ እንኳን ኬንያ አዲስ አበባ ራሱ በደንብ የምናውቀው ሰው የለም። እኔና እንደ እህቴ ደግሞ በጣም ትንሽ ነን። ቲንክ አውስ ላይክ አስር እህቴ ገና በጣም ያንገርል ሚ ሶ ያ እናቴ ያንን ሁሉ ስትሰራ የነበረው ለብቻዋ ነው ማለት ነው። ላይክ የምታማክረው ሰው የለም በኛ አባታችን ህይወታችን ውስጥ የለም በጊዜው እና በቃ ጀስት ለራሷ እና እሷ ብቻ ነች፣ አባትም እናትም ነች። እና እኛን ይዛ ከሀገር ወጣች። እዛ በኋላ ኬንያ ስንደርስ ያው እዚህ ስታነጋግራቸው የነበሩ ሰዎች እንዴት ነገሮች ተደርጎ አሜሪካን መግባት እንደሚቻል ምናምን ያው እነሱ ምክርና እርዳታም ደግሞ ያደርጉልን ነበር። ከዛም በኋላ ያው የሆነው በደንብ ያው ታሪክ ውስጥ እዛ ውስጥ ልገባ ስለማልችል ለምን ዳስ ቬሪ ፐርሰናል እና ያው ኬዝም ሊጋል ኢሹ ስላለው እዛ ውስጥ መግባት አልችልም። ከዛም በኋላ ያው ኤምባሲ ኢንተርቪ ምን ተደረግን። ለሶስት ዓመት ነው ኢንተርጌት የምትደረገው በደንብ ለመጠራት ማለት ነው። የአሜሪካን ለመምጠት ጥረቱ በጣም በጣም ከባድ ነው። ከዛም በኋላ አሜሪካ ኬንያ ከሄድን በኋላ ነው የማናቃት አሜሪካ ነገር ትናፍቀን ጀመር ማለት ነው። ያው ምን ያህል ጉግት እናታችን የምንሰራው ምን ያህል ከሀገር ወጥተ ሌላ የሌለ ሰው ሀገር ነው ምን ያህል ከባድ እንደሆነ ዩ ካን ኢማጂን። ያው የምታማክረው ሰው የላትም እንኳን ሌላ ይቅርና ግሮሰሪ ሾፕ ሄዳ እቃ እንዴት ይገዛል በሚለው እቃ ለመግዛት ራሱ ከባድ ነው። ቢኮዝ አንደኛ ደረጃ ሂስዋሂሊ አትችልም፣ ሁለተኛ ደረጃ እንግሊዝኛ አትችልም። የምትችለው አማርኛና ኦሮምኛ ነው። ባይ ዘ ዌይ ያው ሜይ ቢ ሜንሽን ማድረግ የነበረብኝ በእኛ የተወለድንበት አካባቢ አፍ መፍቻ ቋንቋ ኦሮምኛ ነው። ስለዚህ ያው ኦሮምኛ እና አማርኛ ነው የምንናገር የነበረው እዛ እና እዛ ስንደርስ ግን ኬንያ ስንደርስ ማንም ብዙ የምናውቁ ሰው ስለሌለ አይስሌትድ የሆነ ጊዜ ላይ ነበረ።
የማይደርስ የመሰለው ጊዜ ደርሶ የማይታለፍ የሚመስለው የኬንያ ፈተና ሰርክ እየከበደ ተስፋ መቁረጥ ላይ ያደረሳቸው የስደት ህይወት ወደ መገባደዱ ላይ ደርሷል። ስንታየው እህቱና ጠንካራ እናቱ አሜሪካንን በእጅጉ ናፍቀዋል። አሜሪካ የተስፋይቱ ምድር ነች ለነሱ። ለልጆቻቸው የወደፊት ህይወት መሳካት ከፍተኛ መስዋዕትነት ከፍለው ይህን ሁሉ ርቀት የተጓዙት እናቱ ወደ አሜሪካ መሄጃቸው ቀን ቁርጥ መሆኑን አውቋል። አዎ ሁሉም ነገሮች ወደ መጨረሻው አካባቢ ተስተካክለው ወደ አሜሪካ ጉዞ ሆነ። ይህ ሁሉ ፈተናና ውጣ ውረድ ታልፎ እንግዲህ አሜሪካ መደረሱ አይቀርምና አሜሪካን አገር ደርሷል። ነገር ግን እነሱ እንዳሰቡትና እንደገመቱት አሜሪካ አልጋ ባልጋ ሆና አልጠበቀቻቸው። እንዲያውም ዋነኛው ፈተና አሜሪካን ሀገር እየጠበቃቸው የነበረ እስኪመስል ድረስ
አሜሪካን ያን ሁሉ አይተን ከመጣን በኋላ ኬንያ የነበር ነው ከባድ መስሎ ሲታየን አሜሪካ ኢቨን ሞር ከባድ ሆነ። The reason is because ትደርስ ራስን ህይወትን የመቀየር እንትኑ የራስን ፋንታ ነው ማለት ነው። ስለዚህ እናቴ ደግሞ ያው ቋንቋ አትችል ምንም ስለዚህ ሀገር ናቪጌሽን ሲስተሙን ሁሉ ነገር የምታውቀው ነገር የለም። ያኔ we realized ወይኔ ምን ነው እዛው ኢትዮጵያ በቀረን ኑሮ የሚለው ነገር ሁሉ ይከሰከስብሃል ማለት ነው። አሜሪካ ነው የኖርክ ራስ ሀገር ይናፍቀሃል not because like በርዶ ወይንም ሰው ናፍቆህ ምናምን ነገር ሳይሆን ችግር ላይ ትወድቃለህ። ምንም እንዴት የሚደረግ ስለማታውቅ አንደኛ ደረጃ የምታማክረው የልብ ልብን የምታወራው ሰው የለም እና ነገር ግን one of the thing that I think more የኔና ጠንካራ የሚያደርጋት ነገር በጣም ሃይማኖተኛ ነች። በጣም በቃ በጣም ጠዋትና ለሊት በጣም ትጸልያለች እና በጣም በቸርች ውስጥ በጣም አክቲቭ ነች። ቢኖራትም ባይኖራትም you know በጣም በቃ በቤተ ክርስቲያን እና በቤተ ክርስቲያን ውስጥ አክቲቭዋ በጣም እንትን ነች እና ሰዎችን ፍሬንድ ዲቨሎፕ ማድረግ ጀመረች። ከዛን አንዲት ሴትዮዋ ያው እዛ ቸርች የምታገኛት ምን አይነት የተቸገረ እንደነበረ ያው ታቃለች ታያለች ነው ላይክ እቺ ሴትዮዋ በአሜሪካ ነገር ነው ቋንቋ አትችልም ስራ የላትም ነገር ግን ቸርች ላይ ታገለግላለች እና እንጀራ እንዴት እንደሚጋገር እኔ እኮ ላሳይሽ ይችላል ለምን አንቺ እንጀራ መጋገር አትለምጂም ትላታለች ማለት ነው። እና እናቴ በጣም ደስ አላት። ከዛን እንጀራ መጋገር ያቺ ሴትዮዋ አፈር አደረገቻትና እቤታችን መጣ እንጀራ መጋገርና እንዴት ነው የሚቦካ አሳየችን። እንግዲህ ያ እንዴት ነው የሚቦካ ኢትዮጵያ ለሚኖሩ ሰው እንዴ እናቴ እንጀራ እንዴት ነው የሚጋገር አታውቅም ነበር እንዴ ብሎ ሊጠይቅ ይችላል። አሜሪካ ነገር እንጀራ የሚጋገርበትና ኢትዮጵያ እንጀራ የሚጋገርበት ሁኔታው የተለያየ ነው። ዱቄቱ ምግቡ እህሉ እንደ ኢትዮጵያ እንደ ጤፍ አይደለም አንድ አይደለም በቃ መጣዱ አንድ አይደለም ወይዘሩ ይሄ ኮንዲሽኑ ሁሉ ነገሩ አንድ ስላልሆነ እንጀራው አያምርም አይወጣም በቃ አይን የለውም ምናምን ነገር እዚህ ሀገር የምትኖሩ ሴቶች ወይንም ወንዶችም ታውቁታላችሁ። እና ለዛ ነው ሌላ ሰው እሷ ማሳየት የነበረበት። ያቺ ሴትዮዋ እንጀራ መጋገር ካሳየችባት በኋላ በቃ የኛ ህይወት ለዘላለም ተቀየረ ማለት ነው። ሰው ያቺ ሴትዮዋ the most grateful ለእሷ የኔ ቤተሰብ እኔም አሁን ላለሁበት ቦታ በጣም ኮንትሪቢዩት ያደረገ ነበር። ያቺ ሴትዮዋ ኢኒሼቲቭ ወስዳ አንድ ቀን እንግዲህ ሜቢ ለሁለት ሰዓት ይሆናል ጊዜዋን የወሰደችው ያን ነገር ለማሳየት እና ከዛም በኋላ እኔ እህቴም እናቴም በቃ እንጀራ ጋጋሪና እንጀራ ሻጭ ሆነን በቻካጎ ውስጥ ማታ ስራ ሌበራችንን ተከፋፈልን። እኔ ቤትወርት ይሳሌል በፊት ማለት ነው እንጀራ በጠዋት 6 ሰዓት ላይ 6 AM በኢትዮጵያ 12 ሰዓት ከጠዋቱ ማለት ነው ተነስቼ እንጀራ ለሱቆች አደርሳለሁ። እንግዲህ ያኔ ሜቢ እኔ 11 ዲሜ ቢሆንኝ ነው አደርሳለሁ። ብርዱ በአሜሪካ ነገር ምን አልከባድ እንደሆነ እንማታቁ ሰዎች በጣም ከባድ ነው ብላ በ11 ዲሜ ይውስታፍ ከዛን እንጀራ ለሱቆች ዲስትሪቢዩት አረጋለሁ። የኔ እህት ደግሞ እንጀራውን ዱቄቱን ሚክስ የምትቀላቀል ነበር። ያው እናቴ ደግሞ እንጀራውን እና ሌላም ስራ ደግሞ ሰው ቤት ማስዳት ስራ አግኝታ ነበረ። ምሰራው የነበረው 16 ሰዓት ነበር በቀን ውስጥ because 18 ሰዓት እንጀራ ተጋግራለች ሌላ 8 ሰዓት ደግሞ ሌላ ሄዳ ሰው ቤት ታጸዳለች። እና እንደዛ አይነት ኑሮ ይኖርን እቃው ደግሞ እንደጡ የሚጋገርበት እቃውን እኔ ነበር አጣቢ የማጥቢ ነበረው ምን ያህል ትልቅ በርሜል ውስጥ ነው እንግዲህ ያው የሚሰራው በጣም ብዙ እንጀራ ከሆነ እስከ 800 እንጀራ 900 እንጀራ ነው የሚጋገረው በቀን ማለት ነው። በጣም ማርኬቱን ተቆጣጠረን ማለት ነው። ያኔ እኛ ሶስታችን በሺካጎ ውስጥ በጣም ኑሮም ትንሽ እየተንደላደለ የእናቴም ኮንፊደንስ ቢልድ እያደረገ መጣ። እንደዛም እየሰራን ከዛ በኋላ ሰው ቤት የምሰራውን ትተን እንጀራ ላይ ፎክስ አደረግን። እሷም ወደ ትምህርት ቤት ገባች፣ እኛም ቀጥታ ያው ሁላችንም ተማሪ ሆንን ማለት ነው። እንጀራም እንሰራለን ያው እኛም እህቴና እኔም ያው ትምህርት ቤትም እየሄድን ስራውንም እየሰራን እናታችንም እየተማረች በቃ ህይወታችን ትንሽ መሰረት እየያዘ መጣ። ከዛም በኋላ ነው እንግዲህ ኢቮልቭ እያደረግን እየተማርን እኛም እኔም እህቴም እንደዛ እያልን ወደ ሀይ ስኩል ስንደርስ ያው እናታችንን ያንን ነገር እንድታቆም እንጀራ መጋገሩ እንድናቆም እኛም ሰለቸን። ቢኮዝ በጣም ነው በተለይ ሀይ ስኩል ስትሆን እንደዛ እየተነሳ የጉርምስናም አለ ብዙም እንትን የሚናፍቅህ ነገሮች አሉ። በዛን እድሜ ማድረግ የምትፈልገው እኔ ማድረግ የምንፈልገው እኔ እህቴ ልጆች መሆን ነው። ያንን ልጆች የመሆን እድል ስላላገኘን ሀይ ስኩል ስንደርስ ማቋረጥ አለብን ይሄን ነገር አለን። እናታችንም ተስማማች፣ አቋረጥን። ከዛን በኋላ ያው ሌላ ሬጊለር ስራ መስራት ጀመርን። እኛም እናታችንም ወታ ሌላ ስራ ሰውን የመጠበቅ አሁን ያረጁ ሰዎችን መጠበቅ ጀመረች። እኔና እህቴ ደግሞ ዶሚኒክስ የሚባል ሪቴይለር አለ እንደ ጀስት ምግብና ምግብ አነክ የሆኑ ነገር የሚሸጥ እዛ በሀገር ሆኜ ተቀጠርኩኝ። እህቴም እዛ እንደ ካሸር ነገር ሆነ ተቀጠረች። ከዛም በኋላ ያው እየተስተካከለ መጣ። ከዛን ያው በደንብ እግዚአብሔር አድሎን ደግሞ በትምህርት ላይ ጠንካራ ተማሪዎች ነበርን እኔና እህቴ። ያው ቻንስ የለም እንትን የመበላሸትና ውጪ ወጥቶ የመጫወቱ እንደዛ የመሆኑ እድሉ ስለሌለ ከትምህርት ቤት ስንመለስ ስራ አለን፣ ወደ ቤት እንመጣለን፣ ስራውን ስንጨርስ ትምህርት ማጥናት አለብን። ስለዚህ እኔና እህቴ ቤስት ፍሬንድ እናታችንም ቤስት ፍሬንድ ሆንን ነው ያደግነው። አሁንም ወር ቤስት ፍሬንድ ማለት ይቻላል። ለምን ችግር በደንብ አንድ ላይ ጥብቅ እንድናደርግ ስላደረገን ማለት ነው። ግን ያ ሁሉ በጣም በቃ ስለ ፊውቸራችን ላይ እንድናስብ ሞር ህፃን ሆነን እንደ ትልቅ ሰዎች እንድናስብ አደረገን ማለት ነው። ከዛም በኋላ ያው እንደ ማንኛውም ተማሪ ተምረን ባችለሬችን እኔም እህቴም ሰርተን አሁን ማስተርሳችንም ሰርተን ምናምን ያው ኑሮ ጀመርን ነው እንግዲህ። በመጠኑ ምን ያን እድል ነው ሁሉን ነገር ለእኛ እድል ሆኖ ያንን እድላችንን ተጠቅመን አሁን ለደረስንበት ቦታ ደርሰን ቱ ዲስ ዴይ እንግዲህ ትልቅ ሰው ሆኜ ዩ ኖው ኦብቪየስሊ በዚህን ጊዜ የፈለግኩትን ቦታ መኖር እችላለሁ። የፈለግኩትን ነገር ማድረግ በምችልበት እድሜ ራሱ ስቲል እኔ የምኖረው ከእናቴ ጋር ነው። ያ ደግሞ የፈጠረብኝ ቢኮዝ ዩ ኖው ከእናቴ የመለየት እና ሌላ ቦታ የመኖር እንትኑ ምን ያህል እናቴ ላይ ለልጆቿ ሳይሆን ለእሷ ላይ ለብቻዋ ያን ሁሉ በምታደርግበት ጊዜ እሷ ላይ ምን ያህል ለብቻዋ ስትሆን ምን ያህል ከባድ ሊሆን እንደሚችል ሁላችሁም ትገምታላችሁ። እንግዲህ እንኳን ሁለት ልጆች ተይዞ ለብቻዋ የምታማክረው ልብ የምትነግረው ሰው ጓደኛ፣ ባል፣ ቦይፍሬንድ ምናምን ነገር የለም። ያን ሁሉ ዘመን ማለት ነው እኔ እናቴን እስከማውቃት ድረስ ቤሲክሊ ምንም ከሰው ጋር አልነበረችም። እና አሁን አድጌ አሁን የደረስኩበት ደረጃ ደርሼ የፈለግኩትን ነገር ማድረግ ስችል ደግሞ እኔ ከቤት መውጣት አልቻልኩም ማለት ነው። ያ ደግሞ ቢኮዝ ያንን አስባለሁ፣ ምን ያህል እናቴ ላይ ምን አይነት ስትራግል ነበር፣ ምን አይነት ለሷል አምሹር ለእኛ ባትነግርም ለራሷ በጣም ኢምፓክት ምን ያህል እንደሄደችበት ያንን እያሰብኩኝ አሁን ከቤት ወጥቼ ነው ይሄድ ደስ የሚላትና እሷን አፕሪሺየት የምታደርገው ነገር አለ። ኦብቪየስሊ እናታችን ሺ ኢዝ ዘ ሞስት ፕራውድ ለእሷ በቃ ደስ እኛ እኔና እህቴ ያለንበት ቦታ ላይክ ምን ያህል ደስታ ይሰጣል፣ ይህ እንደዚህ ያህል ደስታ ይሰጣል ብዬ በአፍ ለመናገር ያው ይከብደኛል። ያን ሁሉ እንትን ጥራግራ ልጆቿን ደግሞ አሁን ስታይ አድጎ ነው ጥሩ ደረጃ ደርሶላት፣ ሆፕፉሊ እንግዲህ ጥሩ ደረጃ ያው በሶሳይቲ ላይ ኤክስፔክት የሚደረግበት ቦታ ስትደርስ ለእሷ የተለየ ስሜት ይሰጣታል ማለት ነው።
አሁን ላይ ብዙዎቻችን በውስጣችን እያሰብነው ያለነው ጉዳይ የሚመስለኝ የስንታየሁ እናት አሁን ያሉበት ሁኔታ እንዴት ነው የሚል ይመስለኛል። ይህን ሁሉ ፊልም የሚመስል አስደናቂ ህይወት ታሪክ አልፈው ዛሬ ላይ መድረሳቸው እያስገረመን ታሪኩን ሊያጋራን ፈቃደኛ ሆኖና ከኔ ህይወት መንገድ ቁም ነገር ታገኙበት እንደው ምን ችግር አለው ብሎ ያካፈለንን ታሪኩን እያደነቅን እያመሰገንን የእናቱን አሁናዊ ሁኔታ ያጫውተን ዘንድ ጠይቀዋለሁ።
እንግዲህ ኑሮ ፐርማኔንትሊ ኢትዮጵያ አትኖርም። ፐርማኔንትሊ ኑሮዋ እዚሁ አሜሪካን ነው። እኔ አክቹዋሊ የምኖረው የእሷ ቤት ውስጥ ነው አሁን ማለት ነው። እንደ ቢኮዝ ትሄዳለች ትመለሳለች። ያንን ያልኩበት ሪዝን ምን ያህል የኛ ህይወት ትራንስፎርም እንዳደረገ ላሳየ ነው። አሁን ያንን ማድረግ በምትችልበት ጊዜ ላይ ናት አለ አይደለ? ጥራ ግራ እዚህ እኛ እንድደርስ ጥራለች። አሁን ደግሞ ያው እረፍት የምትወስድበት ጊዜዋ ነው ማለት ነው። ያው ያንን እኔና እህቴ ያንን እንድናረግ ያንን ለእህናታችን ደግሞ አለንልሽ እንድንል ያው እግዚአብሔር ረድቶናል፣ ያ ቦታ ላይ አድርስ ደርሰናል ለማለት ያለው። ስለ ድሮ ስላለፈው ነገር የምናነሳበትና ሪቪው የምናደርግበት ጊዜ የሆነ መጥፎ ነገር ህይወታችን ውስጥ ሲከሰት ነው። የሆነ ችግር ሲመጣ አሁን ላይ የሆነ ነገር ስናስብ የሆነ ነገር በቃ ለምንድን እንደዚህ ብናረግ ምናምን ብለን ስንል እንደ እኛ እኮ እንደዛ አይደለም እኛ ተመስገን ማለት ያለንበት ጊዜ ነው እንላለን ማለት ነው። እኛ ያለንበት ቦታ እግዚአብሔር ፈቅዶ የደረስንበት ቦታ ተመስገን ማለት ያለንበት እና አፕሪሺየት ማድረግ ያለንበት ነው እንለን የምናወራው ያኔ ነው። ያኔ ነው ወደኋላ የምንመለስ እና የኋላውን አይተን እንዴ አሁን ያለንበት ቦታ እኮ this is amazing ብለን አፕሪሺየት የምናደርግ እና ተመስገን የምንለው ያኔ ነው። እና ሁሌም ሌላውን ነገር ደግሞ እናቴ የሆነ ታሪክ ስትሰማ የሆነ በቃ ኦኬ ሊኩ እንዲሆነ ወይም ኬሊ እንዲሆነ የሚባልበት ጊዜ አለ። ያው ቤተሰብ ውስጥ የሚወራ ብዙ ነገሮች አሉ እና ያኔ ነው በእግዚአብሔርን አመሰግናለሁ እናንተም ሳትበላሹብኝ። ይህ ነው በተለይ እዚህ ሀገር እንግዲህ ምን ያህል ቻሌንጅ አለ። በተለይ ቲኔጅ አካባቢ ሲደረስ የመጥፋት እድሉ በጣም ከፍ ይላል። እንደው ላይክ ኢንፍሉዌንስ የሚያደርጉ ብዙ ነገሮች አሉ። ያው ወጣት ስንሆን ማድረግ የምንፈልጋቸው እና መሆን የምንፈልጋቸው መታየት የምንፈልግበት እይታ ሁሉ ነገር አለ አይደለ? በተለይ ሃይ ስኩል ስንሆን ያው ገርል ፍሬንድ መያዝ እንፈልጋለን፣ ቦይ ፍሬንድ መያዝ እንፈልጋለን፣ የተለያዩ ነገሮችን መሞከር እንፈልጋለን። ሜይ ቢ መጠጣት ይሆናል፣ ድራግ መሞከር ይሆናል ኦር ሳምቲንግ አይደለ? ያንን ሁሉ ከዛ ሁሉ ተቆጥባችሁልኝ አሁን እንደዚህ ስለሆናችሁልኝ በጣም አመሰግናለሁ እናቴ ብላ ወደ ኋላ ተመልሳ ያንን ቢኮዝ እናንተ እኔ እንደዛ እየጣርኩኝ ከእናንተ ጋር እንደዛ እየሆንኩኝ እናንተ የሆነ መጥፎ ነገር ብታረጉብኝ ኖሮ አብድ ነበር ብላ የምትናገርበት ጊዜዎች አሉ ማለት ነው። ለምን እቺ ሴትዮዋ አሜሪካን ሀገር ምንም የእሷን ህይወት ምንም በቃ ይቀይርላት ነገር የለም። አሚን የኔና የእህቴ ህይወት ተቀይሯል፣ ግን እሷ ተምራ ጥራ ሊሆነ የተለየ ኑሮ የምትኖረው ሴት አይደለችም። እቺ ሴትዮዋ ከገጠር ከእንትኗ ከአዲስ አበባ ኑሮ እልቁኑ እዛ ከጓደኞቿ እና ከዘመዳ ዘመዶቿ ጋር እየሳቀች የወደዋን እያወራች ብትኖር ነው የሚሻላት። እዚህ ሀገር ስትኖር የልቧን እያወራች የምትቅበት ወይ በጣም ሊሚትድ ነው፣ በጣም ትንሽ ነች። አንደኛ ደረጃ ሌላው ይቅርና እኮ ሲርብህ ራሱ ገጠር ከሆነ በተለይ እንግዲህ ከተማ እንኳን አዲስ አበባ ምናምን እንደዛ ላይሆን ይችላል፣ ግን ገጠር አካባቢ ከራበህ ራሱ የጎረቤት ቤት ሄደህ ትበላለህ። በተለይ ያው እዛ የምትኖረው በገጠር አካባቢ ዘመድ አዘመድ በተሰበሰበበት ነው የአባቷ ቤት አለ፣ የካዚኗ ቤት አለ፣ የአንክሏ ቤት አለ። የእነሱን ገብታ እነሱ ቤት ገብታ ራሱ መብላት የምትችል ልጆቿም እኛም የእነሱ ቤት ገብተ መብላት የምትችል ገጠር አካባቢ ሲሆን ማለት ነው። አሜሪካ ነገር ግን ከሆነ ከራበ ራሱ የት ገብተ ነው የምትበላው? ከራበ አይደለም የሆነ በሆነ ነገር ራሱ ማውራት ከፈለግ ይህ ነው እንደ ዘመድህ ሆኖልህ የሆድህን ክፍት አድርገህ የምታወራው ሰው የለህም፣ ማንም የለም ማለት ነው። እና ያንን ሁሉ አሳልፋ ነው እንግዲህ እንትን ያለችው እኛን ቴክ ኬር ስታደርግ የነበረው ማለት ነው። እና እኔና እህቴ ላይም ያ ሂውጅ ፕሬሸር ነበረ። እውነቱን ለመናገር አለ አይደለ ቢኮዝ እናያለን እናታችን ምን አይነት እንትን ውስጥ እየሄደች እንደሆነ፣ ያው ምን አይነት ትራንዚሽን ውስጥ እየሄደች እንደሆነ፣ ኬት ተነስታ አሁን የት እንደደረሰች ስለምታይ ሌላ ነገር ለማሰብ ሌላ ጫወታ ሌላ የመሞላቀቅ እንትኑ እድሉ የለም፣ አታስበውም ራሱ። እና ሰው እኔና እህቴ ዌር ኢች አዘርስ ቤስት ፍሬንድ እና ማንንም ሌላ ሰው ከላይብራሪ ስንሄድ አብረን ነው ቁጭ የምንለው፣ ምግብ ስንበላ አብረን ነው። ሌላ ጓደኛ መካከላችን በቃ እንዲገባ አይፈቀድልንም ነበር። እኔ ለእሷ እሷ ለእኔ፣ እኔ ለእናታችን እኛታችን ለእኛ፣ በቃ ይሄ ነው። ሌላ ሰው የለም ማለት ሌላ ሰው እናወራም ማለት አይደለም፣ ግን ከውስጣችን ምንም ነገር አውጥተን አንናገርም። ሰብራታችን ነው በቃ። እና ያ ተጽዕኖ ረድቶናል። እና ስለ ቁጭ ብለንም ስናወራ እነዛን ነገሮች አለርል እያሰብን ነው የምንናገረው። እና ብዙ ጊዜ ያው እንወያያለን። አንዳንድ ጊዜ የሆነ ጥሩ ነገር ፎር ኤግዛምፕል እኔ ማስተርሴን ስጨርስን የመጀመሪያ ማስተርሴን ከጨረስኩኝ በኋላ እናቴ ስቅስቅ ብላ ነበር ያለቀሰችው። በቃ ነው ላይክ ቢኮዝ ለእሷ ያ ኢምፓስብል ሆኖ የሚታያት ሴትዮዋ ነበረ አለ በዛ ድሮ በምታየው እይታ ምናምን ማለት ነው። ስለዚህ አንዳንድ አቺቭመንት አንዳንድ አሁን ድሮ ያልነበሩን ነገሮች ቤታችን ስታይ ቬኬሽን እንሂድ ብለን ቬኬሽን ስንሄድ በቃ አለ እንዴ ትዝ ይላል ያኔ እንደዚህ ስናደርግ የነበሩ አሁን እንደዚህ ሄደን እንላለን ማለት ነው ነው የሆነ ነገር ላይ ኮምፕሌን ስናቀርብ የሆነ ሬስቶራንት ሄደ ፎር ኤግዛምፕል የሆነ ሬስቶራንት ሄደ የሆነ ነገር አስተመቸኝም ስትል እናታችን እኛ ላይ ጆክ የምታደርግበት ዝራታ ኬት እንደመጣ ታውቅም ትባላለ። ከስበና እግዚአብሔር ይመስገን በና ብላ ትባላለ ማለት ነው። እና ወደኋላ እየተመለስን እና ኬት እንደመጣ ሪቪው የምናደርግበት እይታ ፎር ኤግዛምፕል እሁድ እሁድ እናታችን እኛም ሁላችንም ቤተክርስቲያን እንሄዳለን። በጣም በቤተክርስቲያን ውስጥ ነው ያው እኔም እህቴም ቤተክርስቲያን ያው እናታችን በጣም እንትን ሪሊጅስ ከመሆኗ ከተነሳ ያው እኛም ከእሷ ጋር በጣም ቤተክርስቲያን እንሄዳለን። እሁድ እሁድ ቸርች ሄደን ስንመለስ የሳምንቱን የሰራነውን ገንዘብ አልጋ ላይ ሶስታችንን ተቀምጠን ነበረ ምን ቆጥሮ በቃ ምን አላመጣን ብለን ማለት ነው። ቁጭ ብለን ሁላችንም እንቀምጣለኝ እናታችን ቆርጣ ለእኔ ትሰጠኛለች። እኔ እንትን ካውንት አደርገዋለሁ፣ ከዛ ለእህቴ ያሳጥፋለሁ፣ እህቴም ካውንት አደርጋለች። ከዛ ደርድረን በቃ አለ በቃ ጎበዝ ጎበዝ ነገር እንባባላለን ማለት ነው። አሁን ታስበው ያስቀኛል፣ ግን በጊዜው በቃ ኖርማል፣ ይሄ በቃ ፓርት ኦፍ ህይወታችን ነበር። እና በጣም ነው እነሱ ሁሉ ያስቁናል። ይህ ነው ላይክ በቃ አለ በቃ ትልቅ ሆነን እኛም ስለ ገንዘብም ያለን እይታ እንዲለይ እናታችን ያንን ሁሉ እንደዛ ከኛ ጋር በማድረገው ከተነሳ አሁን ለገንዘብ ያለን ሪስፔክት እይታም የተለየ ነው ማለት ነው። እና ያ በጣም ብዙ ነው ያለው። ኧረ በጣም ብዙ ጊዜ ወደኋላ ተመልሰን እናያለን።
ስንቴ እንዲያው የመጨረሻ ጥያቄ ላድርግልህና ይህን ሁሉ ጉዞ ተጉዘህ እዚህ እንደመድረስህ በርካታ ህይወት መልክና ፈተናዎችን እንደማለፍህ አሁን ላይ የህይወት መረዳትህ ምንድን ነው? እንዲያው ህይወት ገብታኛለች ብለህ ታስብ ይሆን?
ይህ ህይወት ገብታኛለች ብዬ ለመናገር ይከብደኛል። ብዬ ክዝ በየቀኑ ነው የምማረው። እኔም የሆነ ኢቨን የሆነ ኤክስፒሪየንስ አሁን ኢቨን የተናገርኩትን ኤክስፒሪየንስ ውስጥ ሄጃለሁ ምን ብያለሁ ምን ብያለሁ ብዬ ስናገር ኢቨን አሁን ባለሁበት ደረጃ አብየስሊ በጣም ካምፍርታብል ላይፍ ስታይል ነው የምኖረው አሁን ነው እግዚአብሔር ይመስገን። ግን ኢቨን በዚህ ጊዜ ራሱ በጣም በትንሿ ነገር በጣም በትንሿ ነገር በጣም ትልቅ አድርጌ ጭንቅላቴ ውስጥ ወይኔ ለምን እንደዚህ ሆነብኝ ብዬ የምናገርበት ጊዜ አለ። ግን ኦልሞስት እኔ ብቻ ያን ፈተና ውስጥ ይሄድኩ የሚመስለኝ ጊዜ አለ ማለት ነው። ኢታኩቢ ሪሌሽንሽፕ ሊሆን ይችላል፣ የስራ እንትን ሊሆን ይችላል። አለ አደለ? ዛሬ ደግሞ ምን አይነት ነው በእናታችሁ እነዚህ ሰዎች ለምን ደወሉልኝ? ውፍ ይህ ስራ ሰለችኝ የሚልበት ጊዜ አለ። ይህን እኔስ አፕሪሺየት የማድረጉን ነገር ረስቼ ማለት ነው። እና አጌስ ሜቢ ህይወት ውስጥ እኔ ተማርኩ የምለው በደረጃ ሁላችንም ባለንበት ደረጃ ውስጥ የሚያጋጥሙን ቻሌንጆች አሉ። ያኔ የሚያጋጥመኝ ቻሌንጅ አለ፣ ዛሬ የሚያጋጥመኝ ቻሌንጅ አለ። ነገር ግን ኢቨን ዶ ወደኋላ ተመልሼ አንዳንዴ ደም በጣም በቃ እግዚአብሔር ይመስገን አሁን ያለሁበት ቦታ ጥሩ ነው ምናምን ብዬ ባስብም ራሱ አንዳንድ ጊዜ ያንን እረሳዋለሁ ማለት ነው። ግሬትፉል የመሆን ነው ረስቼ ኮምፕሌን የማቀርበት ጊዜ አለ። እና በህይወት ውስጥ እድል መቼ እንደሚመጣ አይታወቅም። እድል ላይክ ኦፖርቹኒቲ ፕሪዘንት የሚያደርግ ጊዜ አይታወቅም። ፎር ኤግዛምፕል ኢቨን እኛ የአሜሪካን ወሬ የመጣልን እና የሰማችሁ እናቴ ላይ በአጎቷ ለቅሶ ላይ ነበረ። የአጎቷ በሚቀበርበት ቀን የሆነ ሰው አሜሪካ እንደዚህ እኮ ይደረጋል ምናምናም ነገር ተባለና ተሰማችሁ ወሬ ማለት ነው። ያቺን እንግዲህ በአጋጣሚ ነው ምንም ወሬ ነች እንጂ እንትን ታስቦበት ምናምን አይደለም። እና ያቺን አጋጣሚ እና ያቺን እድል ያቺን ወሬ በመስማቷ ያቺን ወሬ ከሰማች በኋላ ያቺን እድል አሳዳ ነው እንግዲህ ያቺን ወሬ ሰምታ ዛሬ እኛ እዚህ ይበቃንበት ማለት ነው። የፈለጉ ቦታ ላይ ስንገኝ ደሃም እንሁን ሀብታምም እንሁን ቫይስ ቨርሳ የተለያየ የኑሮ ደረጃ ላይ ብንገኝም ሁሉም የተለያየ ፈተናዎች ላይ እንገኛለን ማለት ነው። ድሃውም እንደ ድህነቱ ያን ፈተናውን ያልፏል። ሀብታሙ እንደ ሀብትነቱ ፈተናውን ያልፏል። ግን እኔ እኮ ሀብታም ነኝ፣ እኔማ ደስ ያለኝ ነኝ፣ እንደዚህ ኮምፕሌን ማድረግ የለብኝም የሚል ሰው የለም። ኢቨን ድሃ ሆነ እኛ እንግዲህ አሁን በጣም በቃ you know we were like very dirty poor ማለት እዚያ ጋር ስንመጣ ስንኖር፣ ግን አሁን comfortable life ላይ እንደምኖር ቢሆን ያን ሁሉ ፈተና አልፈን እዚህ ቦታ ብደርስ ራሱ thank you ብቻ ብዬ ጸጥ ያልኩበት እና እያመሰገንኩ ብቻ ምኖር ሰው አይደለሁም። still complain የማቀርብ ሰው ነኝ። እና የተማርኩት ነገር regardless of የት ህይወታችን እንዴት እንደሆነ ምን ያህል እየተቀየረ ቢሆንም ምን ያህል ሳትስፋይድ እና ተመስገን ብለን የማንኖር ሰዎች እንደሆነ ነው የተማርኩት።
መግቢያ ላይ እንደገለጽኩት ከስንታየው ታሪክ በርካታ አስተማሪና መነቃቃት ይሆንልን ዘንድ ተስፋን የሚሰጡ ቁም ነገሮችን ተምረንበታል ብዬ አስባለሁ። በነገራችን ላይ በህይወት መንገድ ላይ በፈተናዎች አለፉና እንደ ብረት ተቀጥቅጠው የጠነከሩ ብዙዎችን የማግኘትና የማውራት በርካታ አጋጣሚዎች ኖረውኝ ያውቃሉ። እና ታዲያ እነዚህ ሰዎች በባህሪ ምስጉን፣ ቅን፣ አንደበተ ርቱዕ እና መልካም ሰዎች ሆነው አግኝቻቸዋለሁ። ስንታየሁም ከእነዚህ አንዱ ነው። እጅግ ሲበዛ ቀናይና መልካም ሰው። ለዚህ ደግሞ በዚህ ፖድካስት ስም አክብሮትና ምስጋናዬን ለመግለጽ እወዳለሁ። ታዲያ በዚህ ለስንታየሁና እህቱ ስኬትን ለእናቱ ደግሞ ረጅም እድሜና ጤናን እየተመኘሁ የዛሬውን በዚሁ አበቃለሁ። ቸርን ሰንብት።
ይህ ካላንድራስ ነው።